አዲሱ ዓመት አሮጌውን ሊሰናበት የሰዓታት ዕድሜ ብቻ ነው የቀሩት። በተለያዩ አካባቢዎች በተፈጠረ የጸጥታ ችግር ጉዞ ላይ ሳሉ ድንገት ሊከሰት በሚችል የተኩስ ልውውጥና መንገድ መዘጋት ምክንያት ለጉዳት ልንዳረግ እንችላለን ያሉ የአሜሪካ ድምጽ የመረጃ ምንጮች ዘመን መለወጫን እንደቀድሞ ከቤተሰብ ጋር ማክበር አለመቻላቸው ያሳደረባቸውን ተጽዕኖ አብራርተዋል። የላሊበላ ከነማ እግር ኳስ ቡድንን ለረጅም ዓመታት በአሰልጣኝነት ይመሩ እንደነበርና በመከላከያውና በፋኖ ታጣቂዎች መካከል በአካባቢው በተቀሰቀሰው የጸጥታ ችግር ወደ አዲስ አበባ ከመጡ አንድ ዓመት እንዳለፋቸው የሚናገሩት ባዬ ተፈሪ በዓልን ከባለቤቴና ከሁለት ሕፃናት ልጆች ውጭ ለማክበር ተገድጃለሁ ይላሉ።
እንደሚታወቀው እንግዲህ ቅዱስ ላሊበላ አካባቢ ወይም ዙሪያው ያለው ቦታ ከ2013 ጀምሮ ከፍተኛ የጦርነት ማዕበል ውስጥ እየተናወጠ ያለ ህዝብ ነው። ልጆችን በዛ ችግር ውስጥ ነው ያሉት። አሁንም ቢሆን ያ ችግር አለ፣ የጸጥታ ችግር አለ። ሊሄድ ብልም ደግሞ ከዚህ ተነስቼ በመኪና ልሳፍር ብል ኦልሞስት ከአዲስ አበባ ላሊበላ ማለት ኦልሞስት 701 ኪሎ ሜትር እንደሆነ ነው የማውቀው። በትራንስፖርት የማይታሰብ ነው። በዚህ ሰዓት እንግዲህ እንኳን 700 ኪሎ ሜትር ከከተማ መውጣት የማንችልበት ሁኔታ ላይ ያለ ነው። በመሀልም እንደሚፈጠር አላውቀውም። ከዛ ውጭ ቅዱስ ላሊበላ ሄጅ ለመመለስ አውሮፕላን መቁረጥ አለብኝ። አውሮፕላን ትኬት ደግሞ ውድ ነው። ያንን ነገር ከማድረግ ዚጋ ሆኜ እየከፋኝ ቢሆን አመት ባሉን ካሉት ቤተሰቦች ጋር ውዬ ልጆችን እየናፍቁ ቤተሰቦች እየናፍቁ ባለቤት እየናፈቀችኝ አሳልፌ ለዛ ላወጣው የነበረውን ነገር ልጆች ትምህርት ቤት ኢቨን እንደው መጪው አመት አዲስ አመት ነው ደብተር እንኳን ብገዛ ይሻላል የሚል ውሳኔ ወስኜ ነው እንጂ ቤተሰቦች ሲናፍቁኝ ከነሱ ጋር መዋል ሳልፈልግ ቀርቼ አይደለም። እና
በደሴ ከተማ በመምህርነት እንደሚተዳደሩ ያጫወቱን ሞላ መንገሻ የተባሉ በሰሜን ወሎ ዞን ራያ ቆቦ ወረዳ ወርቂ አካባቢ ተወላጅ በተመሳሳይ የጸጥታ ስጋት በዓልን ከወላጆቼ ጋር ለማክበር አለመቻሌ ስነ ልቦናዊ ጫና አሳድሮብኛል ብለዋል።
በየአመቱ የዘመን መለወጫ በዓልን ከቤተሰብ ጋር እየሄድኩ አከብር ነበረ። ከሰሜኑ ጦርነት ጀምሮ አሁን ባለው ወቅታዊ ሁኔታ አለመረጋጋት ስላለ፣ የትራንስፖርት ችግር ስላለ መሄድ አልቻልኩም። የገለልተኝነት ስሜት ይሰማኛል። እስካሁን ከቤተሰቦቼ ጋር ሳከብር ስለነበረ ያው የራሱ የሆነ የስነ ልቦና ጫና አለው።
በደሴ ከተማ በግል ስራ እንደሚተዳደሩ የነገሩን አበይ ቢራራ የተባሉ አስተያየት ሰጭ ደግሞ በዓልን ለመጀመሪያ ጊዜ ተወልደው ካደጉበት ላሊበላ ከተማ ሽምብርማ አካባቢ እና ካሳደጓቸው አክስትና አጎታቸው ተለይተው ለማክበር መገደዳቸውን ነግረውናል።
በዓል በተለይ ለአሸንድዬ፣ ለገና እና ለዘመን መለወጫ እየሄድን እዛ ቤተሰብ ጋር ነበር የምናከብረው። ብዙ ሰው ከሌላም አካባቢ ይመጣል። ለአንድ ሳምንት ድረስ ተገናኝተን በዓል አክብረን ቤተሰብ ጋር ሁለት መጣ ነበር። በጣም ነበር የምንፈልገው ይህንን በዓል ማክበር። ዘንድሮ ጦርነት ቀጠና ያለ ነገር ነው፣ መሄድ አትችልም። በድፍረት የትኛው እንደሆነ በማታውቀው ሁኔታ መንገድ ሊዘጋ ይችላል። የትራንስፖርት አክሰስ እንደ ልብ የለም። በዚህ ምክንያት ውስጤ እየፈለገ መሄድ አልቻልኩም። ይህንን ሳከብር ከቤተሰብ ርቄ ለመጀመሪያ ጊዜ ነው። እንዴት እንደሚያልፍ ራሱ ገና ካሁኑ ሀሳብ ይዞኛል።
አቶ ባዬ ከቤተሰብ ጋር ያሳለፍኳቸውን በዓላት በማስታወስ አዲሱን ዓመት ለመቀበል ተገድጃለሁ ይላሉ።
ምንም አዲስ አበባ ተወልጄ ባድግም በስራ ምክንያት ወደ ቅዱስ ላሊበላ አካባቢ ነው ስላለፉት 12-13 ዓመታት አካባቢ የኖርኩት። በከፍተኛ የቱሪስቶች አጀብ እንዲሁም ከመላው ቤተሰቦቻችን ጋር እንደውም በአብዛኛው ከራሳችን ደስታ ይበልጥ ለእንግዳ ደስታ ለመስጠት በሚደረግ ጥረት ውስጥ ነው አመት በዓሎችን ስናከብር የነበረው። ድሮ ከእናት ከአባቴ ጋር አከብረው የነበረውን አመት በዓል ከዛ ደግሞ ቤተሰብ መስረቼ ከልጆቼ ጋር ከአለሁበት ማህበረሰብ ጋር ማክበር እጅግ የተለየ ስሜት ይሰጣል። ግን ያን ለማድረግ ባለመታደሌ ከፍቶኛል እውነት ለመናገር።
አቶ አበይ ደግሞ ባህላዊና መንፈሳዊ ይዘት ያለው የበዓል አከባበራቸው እንደሚናፍቃቸው ይናገራሉ።
ባህላዊው ዘመን መለወጫ ሆያ ሆያ አለ፣ አሸንድዬ አለ። እሱን የልጆቹን ጨዋታ በማየት ታከብራለህ። ቤተ ክርስቲያን ስትሄድ ደግሞ በመንፈሳዊ እርካታ ማህሌቱን፣ ቅዳሴውን በማየት ደግሞ ነው የምንመለሰው። የምትችለውን ያህል ፍየል ትገዛለህ። አልገዙ ከሆነ በአቅምህ ደካሞች አሉ፣ ልብስም ሆነ ሳንቲም እንሰጣለን።
አስተያየት ሰጪዎቹ በተቀሰቀሰው የጸጥታ ችግርና መንገድ ላይ ሊያጋጥመን ይችላል ባሉት የአደጋ ስጋት ምክንያት ቤተሰቦቻቸው ጋር ሄደው በዓልን ማክበር አለመቻላቸውን ነው ያብራሩት። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት ብርሃነ ዘርኡ በበኩላቸው ባለፉት 3 ቀናት ኦሮሚያና አማራ ክልልን ጨምሮ ወደ ተለያዩ የኢትዮጵያ ክፍሎች ለበዓል የሚንቀሳቀሱ ሰዎች ቁጥር መጨመሩን አመልክተዋል። የተጓዦችን ጥያቄ ለማሟላት ከመደበኛው ስምሪት በበለጠ ተጨማሪ ተሽከርካሪዎች ተመድበው እየተንቀሳቀሱ መሆናቸውንም ለአሜሪካ ለአሜሪካ ድምጽ አስታውቀዋል።
በጭነት ማመላለሱ ዙሪያ ላይ ከዚህ ከአዲስ አበባ ጅቡቲ ያለው እስካሁን ያለምንም ተከል በተቀላጠፈ መንገድ እየሄደ ነው ያለው። አልፎ አልፎ አንዳንድ ቦታዎች ላይ ገመድ እያደረጉ ገንዘብ የመጠየቅ ሁኔታ አለ። እሱ ያው እንግዲህ ከመንግስትም ይሄን ነገር ትኩረት የሰጠው ይመስላል። እኛም ለመንግስት እያቀረብን ነው። ከነዚህ ጉዳዮች በተተረፈ በጣም በሰላማዊ ሁኔታ ትራንስፖርቱ እየተሳለጠ ነው። እዚህ ማመላለሻን በተመለከተ ደግሞ ብረት ይዘው የሚዋጉ ህብረተሰቦች የሚያወጡት አንዳንድ ማሳሰቢያና መግለጫ አለ። እሱ እንደተጠበቀ ሆኖ እኛ ግን መንግስት የሚሰጠውን አቅጣጫ ተጠቅመን አገልግሎት እየሰጠን እንገኛለን። ለምሳሌ አሁን ኦሮሚያ አካባቢ ያው እንደምታየው አትሂዱ አትነቃነቁ የሚል አለ። ሁልጊዜ እንዲህ አይነት ነገር ላይ ትራንስፖርት ነው ተጠቂ። ሶፋር ግን አሁን መኪኖች እየሄዱ ይገኛሉ። እስካሁን በአዲስ አበባ ተነስተው የሚሄዱ ተሽከርካሪዎች ምንም አይነት የጸጥታ ችግር አላጋጠመንም። እስከ ደንቢ ቶሎ ድረስ ተሽከርካሪዎች እየሄዱ ነው። በደቡብ ኖርማል ስኬጁሉ እንደተጠበቀ ነው። በዚህ በጎጃም መስመር እንደምትሰሙት አንዳንዴ የጂያፈና የምናምን ነገሮች እንዳሉ እንደተጠበቀ ሆኖ፣ ነገር ግን አሁን ባለው ሁኔታ እስከ ባህር ዳር ድረስ በሰላማዊ መንገድ እየሄዱ ይገኛሉ። ዛሬም ራሱ በጎጃም መስመር ማርቆስ ብቸና እስከ ባህር ዳር ድረስ ከ20 በላይ ተሽከርካሪ ዛሬ ወደዛ ሄዱ። ይህን ማውራ ከአዲስ አበባ ተነሽ የሆኑትን ብቻ ነው።
ይሁን እንጂ ችግሮች የሉም ማለት አይቻልም ነው የሚሉት ፕሬዚዳንቱ።
እላፊ ተጠቃሚ ለመሆን በአሳቻ መንገድ ላይ ማስቆም አላስፈላጊ እንግልትና እንትን እያደረጉ ያሉ ጥቂት የማይባሉ ግለሰቦች አሉ። እነሱም የፖለቲካውን እንትን ብቻ ለማድረግ ሳይሆን የግል ተጠቃሚነት ለመሆን በማፈን ቤተሰብ ጋር ደውል ገንዘብ አምጣ የሚሉ አንዳንድ እያስቸገሩን ይገኛሉ።
እንደ ሀገር ለተጋረጠው የጸጥታ ስጋት እንደ ህዝብ መክሮ መፍትሄ ማስቀመጥ ይገባል ሲሉም በጸጥታ ስጋት ለበዓል ከመጓዝ የተቆጠቡት አስተያየት ሰጪዎች ተናግረዋል።
ወደዛ አካባቢ መሄድ ያልፈለግኩት የመንግስት ኃይልና ወንድሞቻችን ጋር በተፈጠረው ግጭት ነው። ወንድሞቻችንም የራሳቸው ምክንያት ይኖራቸው ይችላል፣ መንግስትም የራሱ የሆነ ምክንያት ሊኖረው ይችላል። ግን እንደ ሰው እኛ ሳስበው መነጋገር ያስፈልጋል፣ መፍትሄ ማስቀመጥ ያስፈልጋል። ልጆቻችን እኮ ዛሬ ከፊደል ይልቅ የጦር መሳሪያ ድምፅ ነው ለይተው የሚያውቁት። እኛ ኩኩሉ፣ ድብብቆሽ፣ ቆርኪን ስንጫወት ነው ያደግ ነው። ዛሬ ግን ልጆቻችን የሚጫወቱት የጦር መሳሪያ ሰርተው የሚጫወቱት
መጀመሪያ በቃ ሰላም ነው። አካባቢው ችግር ላይ ነው። በዚህ ባለው በጦርነት ምክንያት እንደ ልብ ገበያ የለም፣ እንደ ልብ ምርት የለም፣ እንደ ልብ ቱሪስት የለም። እና አካባቢ በጣም የተቸገረ ሰው ነው የምትሰማው የምታየው። ሰላም ቢሆን ይቀረፋል ብዬ አስባለሁ።
የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ በተለያዩ የሀገራት አካባቢዎች ባለው የጸጥታ ሁኔታ ወይም በሌላ ምክንያት የሚጣሉ ገደቦች በተለይም በየብስ የሚደረግ እንቅስቃሴን አዳጋች እንዳደረጉት ባለፈው ሐምሌ ወር ባወጣው ዓመታዊ ሪፖርቱ መጥቀሱ ይታወሳል። ሪፖርቱ አክሎም በአማራ ክልል በየኬላው በመንግስት የጸጥታ አካላት እንዲሁም በፋኖ ታጣቂዎች አስገዳጅ ፍተሻዎች እንደሚደረጉ አመልክቶ በመንገድ ላይ ድንገት በሚያጋጥም የተኩስ ልውውጥ ምክንያት አብዛኛው ማህበረሰብ እጅግ አስገዳጅ ካልሆነ በቀር የመንገድ ትራንስፖርትን አማራጭ አያደርግም ብለዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።